Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። የሰኔ 16 2013 ዓመተ ምህረት የጋቢና ቪኦኤ ስርጭት ጀመረ።
ሰላማዊ ሰልፉን ስናደርግ ሀገራዊ ፖለቲካል ሸዋንጣት ሰላማዊ ሰልፉን ማድረግ አልተፈለገን ነበር። እንደ ሐኪምም እንዳጠቃላይ በሰላማዊ መልኩ እንዲፈታ ነበር የአብዛኛችን ፍላጎት ካለው ፖለቲካል ኢንስታቢሊቲ አንጻር።
ኢትዮጵያ ውስጥ ያለው የሐኪሞች ቁጥር ከሕክምና ፈላጊዎች ቁጥር ጋር ሲነጻጸር ተመጣጣኝ አለመሆኑ ቢሰማም እጩ ሐኪሞች ግን ሥራ ለማግኘት እንደተቸገሩ ይናገራሉ። ለምን? ይህን የሚመለከተው ዘገባ በምሽቱ ይደመጣል።
እንግሊዝኛ ባንችል የኔ ያክል ጉዞ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ሥራ የምንሠራ ደግሞ የድልድዩ ገንቢዎች ነን።
አምላኩ ቢክስን የሰማናቸው ኢትዮጵያውያንና የውጭ ሀገር ዜጎች አንዳቸው አንዳቸውን ቋንቋ እንዲያውቁ ለማገዝ ማህበራዊ መገናኛን በመጠቀም ላይ ያሉ የምሽቱ እንግዳችን ናቸው። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። አስቀድመን አጫጭር የዓለም ዜናዎችን እንሰማለን። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። ፍራንስ 24 የተሰኘው ዓለም አቀፍ መገናኛ ብዙሃን በአልጄሪያ ዲሞክራሲን ለመጠየቅ እየተካሄደ ያለውን የተቃውሞ ሰልፍ በመዘገቡ ሀገሪቱ ፍቃዱን ለመሰረዝ መወሰኗ ሰሜን አፍሪካ ውስጥ የሚገኙ ሚዲያዎች ምን አይነት ተጽዕኖ ውስጥ ሆነው እንደሚሰሩ ያሳያል ሲሉ ተንታኞች ተናግረዋል። በፈረንሳይ መንግስት ባለቤትነት የሚተዳደረው የዜና ተቋም በዚህ ወር መጀመሪያ ላይ ከአልጄሪያ እንዲባረር የተደረገው ሀገሪቱ እየተካሄደ ያለውን ሂራክ የተሰኘ የተቃውሞ እንቅስቃሴ በሚዘግቡ ሚዲያዎችና በመንግስት መካከል የተፈጠረውን ውጥረት ተከትሎ ነው። ሂራክ የተሰኘው የተቃውሞ እንቅስቃሴ የጀመረው እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት የቀድሞውን ፕሬዝዳንት አብዱላዚዝ ቡተፍሊካ ስልጣናቸውን እንዲለቁ በመጠየቅ ነበር። ሆኖም ተቃውሞው ቀጥሎ በሀገሪቱ ተሐድሶዎች እንዲደረጉ መጠየቅ በመቀጠሉ ባለስልጣናት ሰልፉን የሚዘግቡም ሆነ መንግስትን የሚተቹ ጋዜጠኞችን ሲያፍኑ ቆይተዋል። የተለያዩ ዘገባዎችና የሰብአዊ መብት ተሟጋች ድርጅቶች እንደሚሉት በአልጄሪያ የሚገኙ ጋዜጠኞች ተደጋጋሚ ወከባና ድንገተኛ እስር ይደርስባቸዋል። የተለያዩ የዜና ድረ ገጾችም ታግደዋል። በ2020 በወጣው ህግ መሰረትም የህብረተሰቡን ደህንነት የሚያውኩ ጋዜጠኞች እስከ 5 ዓመት እስር እንደሚጠብቃቸው ተነግሯል። ፍራንስ 24 ከሀገሪቱ መታገዱን ተከትሎ የአልጄሪያ የኮሙኒኬሽን ጉዳዮች ሚኒስትር ባወጣው መግለጫ የሚዲያውን ፈቃድ የመሰረዝ ውሳኔው የተላለፈው ዘጋቢው በመንግስት ላይ የጸበኛነትና እልህ ባህሪ በማሳየቱ መሆኑን አስታውቋል። በተጨማሪም ዘጋቢው ሙያው የሚጠይቀውን ስነ ምግባር ባለማክበሩና መረጃን በመጠምዘዝና በማሳሳት በመዘገቡ ነው ብሏል። ወደ ኮቪድ ወሬዎች ስናልፍ አፍሪካ ውስጥ 400 ሚሊዮን ለሚሆኑ ሰዎች ክትባት ለመግዛትና ለማከፋፈል የዓለም ባንክ ከአፍሪካ ህብረት ጋር ህብረት ፈጥሮ መስማማቱን ትላንት አስታውቋል። በድህረ ገጽ አማካኝነት በተደረገ ጋዜጣዊ መግለጫ የዓለም ባንክ የማኔጅመንት ስራዎች ዳይሬክተር የሆኑት አክሴል ቫን ትሮትንስበርግ እንደተናገሩት ባንኩ 400 ሚሊዮን በአንድ ጊዜ የሚሰጠውን የጆንሰን ኤንድ ጆንሰን ክትባት መግዛት ብቻ ሳይሆን ለማከፋፈል ጭምር የሚረዳ 12 ቢሊዮን ዶላር ገንዘብ አቅርቧል። እርዳታው ለአፍሪካ ክትባት አቅራቢ ግብረ ኃይሉን የሚያግዝ መሆኑን ተገልጿል። የዓለም ባንክ ይህን ውሳኔውን ያሳለፈው የአፍሪካ የገንዘብ ሚኒስትሮችና የባንኩ ተወካዮች በሀገሪቱ ላይ ሶስተኛ ዙር ወረርሽኝ እንዳይነሳ ለማድረግና ክትባት በፍጥነት በሀገሩ ላይ መሰራጨት በሚችልበት መንገድ ላይ ከተወያዩ ከአንድ ቀን በኋላ ነው። ቫን ትሮትንስበርግ ባንኩ ገንዘቡን የሚሰጠው በክትባት አቅርቦት ዙሪያ በዓለም ዙሪያ ባሉ የበለጸጉ ሀገራትና ባልበለጸጉ ሀገራት መካከል ያለውን ልዩነት ለማጥበብ በሚደረገው ጥረት መሆኑን ተናግረዋል። አክለውም ከአፍሪካ ህብረተሰብ ከአንድ በመቶ ያነሰ ሰው ክትባቱን መውሰዱን አስታውሰው አፍሪካ ክትባቱን ለማግኘት በሚደረገው ጥረት ውስጥ ተገላለች። ይህ ዓለም አቀፍ ወረርሽኝ ከመሆኑ አንጻር ይህን ማስተካከል አለብን። ዓለም አቀፍ መፍትሄና ዓለም አቀፍ ትብብር ያስፈልጋል ብለዋል። ፕሮጀክቱ የአፍሪካ ህብረት እንደ አውሮፓውያን አቆጣጠር በ2022 በአህጉሪቱ የሚኖሩ 60% ሰዎችን ለመከተብ የያዘውን እቅድ ለማሳካት ትልቅ እርምጃም እንደሆነ ተገልጿል። ዩናይትድ ስቴትስ ሰኔ 27 ከመታከብረው ነጻነት ቀን አስቀድሞ 70% የሚሆነውን ጎልማሳ ማህበረሰብ ለመከተብ የሀገሪቱ ፕሬዝዳንት ጆ ባይደን አውጥተውት የነበረውን እቅድ ማሳካት እንደማትችል ዋይት ሃውስ ትላንት ባወጣው መግለጫ አስታውቋል። የዩናይትድ ስቴትስ ባለስልጣናትም ትኩረታቸውን በክትባቱ ዙሪያ ጥርጣሬ ላላቸው ሰዎች የሚሰጣውን ትምህርት ወደ ማጠናከሩ እያደረጉ ነው። በዩናይትድ ስቴትስ ውስጥ በቫይረሱ የሚያዙ ሰዎች ቁጥር ቫይረሱ ከጀመረ ያለፈው አመት መጋቢት አንስቶ ከታየው እጅግ ዝቅተኛው ቁጥር ላይ ያለ ቢሆንም ክትባቱን በማዳረስ ረገድ ግን የታሰበውን ግብ ማሳካት አልተቻለም። ለዚህ ችግሩ ደግሞ እድሜያቸው ከ18 እስከ 26 አመት ያሉ ወጣቶች ጋር መሆኑን የዋይት ሃውስ የኮቪድ-19 ምላሽ ግብረ ኃይል አስተባባሪ ጄፍ ዜንትስ ተናግረዋል። አክለውም የአሜሪካ ወጣቶች ኮቪድ-19 እነሱን እንደማያጠቃቸው አርገው ስለሚያስቡ ክትባቱን ለመውሰድ ተነሳሽነት የላቸውም ብለዋል። ሆኖም ዋይት ሃውስ እንዳስታወቀው እድሜያቸው ከ30 አመት በላይ ከሆኑ የአሜሪካ ነዋሪዎች 70% ክትባቱን ወስደዋል። የዩናይትድ ስቴትስ የበሽታ መከላከልና መቆጣጠር ድርጅት በተለይ ነጭ ያልሆኑ አሜሪካውያን ክትባቱን በስፋት እየወሰዱ ቢሆንም አሁንም ተጨማሪ ስራ እንደሚጠይቅ አስታውቀዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ወጣቶች ላይ አተኮረ የአሜሪካ ድምፅ መርሃ ግብር ነው። ስለምታዳምጡ እናመሰግናለን። ከማኅበራዊ መገናኛ ገጾቻችን በተጨማሪ 2022276379 ላይ አስተያየታችሁን በዋትሳፕ ላኩልን። ወደ ቀዳሚው ዘገባ እንሻገር። ኢትዮጵያ በዓለም ላይ ካሉና እጅግ አነስተኛ የሆነ የጤና ባለሙያ ካለባቸው ሀገራት መካከል አንዷ ናት። ይሁንና ከቅርብ ጊዜ ወዲህ የሕክምና ባለሙያዎች ስራ አጥ የሆኑ ቅሬታቸውንም እያቀረቡ ይገኛሉ። ከዚህ በመነሳት ኤደን ገረመው ለዛሬ ሁለት ስራ አጥ የሆኑ ወጣት የሕክምና ባለሙያዎችንና የጤና ሚኒስቴርን ምላሽ ይዛ ቀጣዩን መሰናዶ አሰናድታለች። እንደሚከተለው ይቀርባል።
ኢትዮጵያ ውስጥ አንድ የሕክምና ባለሙያ ለ1000 ሰውና ከዚያ በላይ ነው የሚደረሰው። አብዛኛውን ጊዜም የሕክምና ስርዓቱ በባለሙያ እጥረት ይፈተናል። ይህንን ተግዳሮት ለማሸነፍ መንግስት የሕክምና ትምህርት ቤቶች እንዲስፋፉ እየሰራ ቢሆንም ከዚህ ቀደም በጤና ሚኒስቴር በኩል ሲካሄድ የቆየው የተመራቂ የጤና ባለሙያዎች ድልደላ ከቆመ በኋላ ግን እጅግ ብዙ ወጣት ተመራቂ ሐኪሞች በስራ አጥነት እየተጉላሉ ይገኛሉ። ዶክተር ኤርሚያስ ጀሩ የ8 ዓመት ወጣት ሲሆን የፋርማሲና የአጠቃላይ ሕክምና ዲግሪዎች አሉት። ነገር ግን በስራ አጥነት እየተጉላላሁ ነው ይላል።
አክቹዋሊ ብዙ በተለይ በፋርማሲ ይወጣል ብላይ ያደርጋለሁ። አልብዙንም ደግሞ በጣም እከታተላለሁ እና ቢያንስ እዚህ ከመጣው 5-6 በፋርማሲ በኢንጂነሪንግም እንደዛው ፈተናውን እንፈተናለን። ለኢንተርቪው ጠሩናል። ኢንተርቪውን በቃ አሪፍ ነው ብለሽ ካለሽ በኋላ አንዳንዴ የሚዘኝ ደግሞ የስራ ልምድ ይጠይቃሉ። አንዳንዴ ደግሞ የድራይቪንግ ላይሰንስ የነች ለየት ያለች ስኪል ይጠይቁና በዛ አንዳንዴ ኳሊፋይ አልሆንም። እና በህክምናውም ያው አብዛኛው ህክምና በአሁን ጊዜ ምደባ የለም፣ ግን አሁን በቅርብ ለክልሎች ስልጣኑ ተሰጥቶ ክልሎች የራሳቸውን ተማሪዎች መመደብ ጀምረዋል። ይህም አክቹዋሊ አፕላይ አድርጌያለሁ በኦሮሚያ ክልል። እንግዲህ ምደባ ወደፊት ይሆናል ብዬ አስባለሁ፣ እንግዲህ እንደ እግዚአብሔር ፍቃድ። ሌሎችም ግን ያው አፕላይ ከማድረግ ምክንያት
በተመሳሳይ የባህር ዳር ነዋሪ የሆነው ዶክተር እንግዳየው ግርማ የህክምና ባለሙያዎች ከወራት በፊት በባህር ዳር ቅሬታቸውን ለመንግስት ያሰሙ ሲሆን ስራ አጥነቱን ያባባሰው በክልሎች ደረጃ የሚወሰዱ ቋንቋን መሰረት ያደረጉ መመዘኛዎች ናቸው ይላል።
ህክምና ህይወት ውስጥ ወይም ደግሞ ህክምና ትምህርት ቤት ውስጥ ህክምና በኢንተርናሽናል ላንጉጅ እንግሊዝኛ የምንማረው እና ቆማል የሚታሰበው በእንግሊዝኛ እስከሆነ ድረስ የትም ቦታ ሄደሽ ማከም እንደልች ነው አይደለም። ኢትዮጵያ ውስጥ፣ አፍሪካ ውስጥ እንደ የትኛውን ኮንቲነንት የትኛው ኢንተርናሽናል ሜዲካል ዶክተር ቦርደር የለው። ይህ ነገር ያው እንግዲህ ለቲካው ችግር ያመጣው ጦስ ይመስለኛል። ከዛ በኋላ የመጡ ክፍተት አዲስ አበባና የአማራ ክልል ልጆች ያው አማርኛ ነው ከእንግሊዝኛ በቀጠል ያው ሌሎችን ቋንቋ ትግረኛ ሆነ ኦሮምኛ ወይም ሌሎችን ቋንቋዎች አይችልም አብዛኛው እና በዛ ምክንያት ለምሳሌ ኦሮሚያ ላይ ያወጡት ማስታወቂያ ላይ ተሽ ከሆነ በሚዲያ እንትን ብሎ ነበረ ኦሮምኛ መናገር ማንበብ መስማት መጻፍ የሚችል ይል ነበር ነው። አንድ ሺ ሐኪም አወጣው ነበር ማስታወቂያ በቅርቡ ከሁለት ወር በፊት አካባቢ እንደዛ ነው የሚለው መስፈርት የሚያሟላ የትኛውም ሐኪም ማለት አማራ ክልልም ሆነ ኦሮሚያ ውስጥ ማነው ከአዲስ አበባ ውስጥ ስለሰው ሄዶ ተወዳድሮ ማለት መግባት ይችላል እያል አስሙ ኦሮሚያ ያ ነው የነበረው ክስተት። ፕላሱ ደግሞ በዋናነት ትልቁ ችግር የነበረው የበጀት ችግር ነው። ኖርማል ብለው ጥያቄ ስንጠይቃቸው ምላሽ የሚሰጡን የበጀት ችግር እንደነበረ ነበር የሚነሳው ጥያቄ እና ኖርማሊ በዋናነት ዋናው ችግሩ የመጣ ብዙ ጊዜ ያ በሚዲያ ለመግለጽ ሞክረናል ነው ጤና ጥበቃ ወደ ክልሎች የሀኪሞች ምደባ እና የዲሴምበር ላይ ሲሆን ችግሩ ሀፍን አደረገ ማለት አሁን ላይ ባለው ሁኔታ በክልልሽ እንድትወሰኝ ነው።
ዶክተር እንግዳየው ከወራት በፊት ላቀረቡት ቅሬ የጤና ሚኒስቴርና የክልሉ ጤና ቢሮዎች በጋራ ለሶስት ወራት የሚቆይ ቅጥር ማድረጋቸውን አስታውሶ ነገር ግን ይሄ ቅጥር የሚቆየው እስከ ሰኔ 30 በመሆኑ ዘላቂ መፍትሄ ያስፈልገዋል፣ ከዚህ በኋላ በቀጣይ ምን እንደሚሆን አናውቅም ይላል።
ሰላማዊ ሰልፉን ስናደርግ ሀገራዊ ፖለቲካል ኢሹ አንጻር ሰላማዊ ሰልፉን ማድረግ አልተፈለገም ነበር እና ሐኪምም እንዳጠቃላይ በሰላማዊ መልኩ እንዲፈታ ነበር ያዛኛው ሐኪም ፍላጎት ካለው ፖለቲካል ኢንስቴቢሊቲ አንጻር ሰላማዊ በሆነ መልኩ ይፈታል ነበር እና ብዙ ጊዜ ታገስን። ኦልሞስት ወደ አንድ አመት የጠበቁ ልጆች ነበሩ ሳይቀጠሩ። ለሁለተኛ ጊዜ ደግሞ ተመረቀች ቤተሰብ ታግዣለሽ ራሽን ትችያለሽ ስትባይ ጥገኝነት ነው አንድ አመት መቀመጥ ነው ያክል ባል ነበርነት ለማውራት ኦልሞስት ወደ ዲፕሬሽን ምናምን ሊያስገባ ነበር እና በዋናነት አላማችን የነበር ለጤናው ዘርፍ ላይም መንግስት በጀት በደንብ በጅቱ ከጤና የበለጠ ነገር ሁሉም ነገር ሊኖር የሚችለው ጤና ሲኖር ነው። ሁለተኛው ነገር ደግሞ ኢቨን እንኳ ከሀገራችን ላይ ሐኪም የተማረ ሐኪም በዝቶብናል ብለው ካሰቡ ወደ ውጭ ሀገር አክደ የሚሰራበት ሁኔታ መቻችልን ነው ሁለተኛው ጥያቄያችን የነበረው። ሶስተኛውም የነበረው አጠቃላይ እንደ ሕክምናውም ጤናውን ማግኘት ይቻላለበት ሆስፒታሎች አብዛኛው በቂ አረሉ ኢንቨስቲጌሽንን ማኔጅመንቱ ወይም የሜዲኬሽኖቹ እነሱን ነገሮች በደንብ የተሟሉ መሆን መቻል አለባቸው። ሶስተኛው አራተኛው እና የመጨረሻችን በዋናነትም ይህም የቅጥር ስራ አጥነት ሐኪም ስራ አጥ መሆን አለበት ወይ ስለዚህ አንድ አመት ሁለት አመት የተቀመጠ አንድ አመት ተቀመጠ እየቀጠለ ከአንድ አመት ሁለት አመት እያለቀ ለት በራሱ ሙያውን እያጠፋብሽ ይሄዳል ነው። ይህ ነገር እንዴት ታስቦበት ነው እንደ መንግስት የሚል ነው እና እነዚህን ጥያቄዎች ነበር የጠየቀ የነበረው። ከዛ ሪስፖንስ ያገኘ ጤና ጥበቃም ያው ከሊያ ቃል ጥያቄዎችን በተወሰነ መልኩ በኮንትራት መልኩ ምላሽ ለመስጠት የሞከሩ ይመስላል። ግን አጥጋቢ አይደለም። በኮንትራት መልኩ ለሶስት ወር ኮንትራት የሚል ነው። ሶስት ወር ኮንትራት ብለው ለእኛ ለአማራ ክልል አሁን 217 ሐኪም ለእነሱ ማለት ነው አሁን በኮንትራት ውስጥ ነው ያለውን በየጤና ጣቢያዎቹ ተመድቧል። በኮንትራት ነው ግን እኛውን ኮንትራት የሚለው እስከ ሰኔ 30 ነው የሚለው እና ከሰኔ 30 በኋላ ምን አይነት ለማስቀጠል አስበዋል የሚለውን ጥያቄ እንደ ጥያቄ ገና እንዲሁም ለማንሳት እያሰብን ያለ ነው ጉዳይ ነው። ይህ ጥያቄ ውስጥ ላይ ነው ከሰኔ 30 በኋላ እንደገን ተመልሶ ስራትነት ነው ወይ ወይስ እንደ ጤና ጥበቃ ማስቀጠል የፈለጉት ነገር አለ ወይ ሌላ ምን ያሰቡት ነገር አለ የሚለው ዋናው ጥያቄያችን አሁን ከረንትሊ ምንድን ነው ጥያቄያቸው። ቀጣይነቱ ላይ ምን አስቧል የሚለው ጥያቄያቸው ዋና ያችን ጥያቄ።
ከዚህ በተጨማሪም ወጣቶቹ በራሳቸው ተደራጅተው እንዳይሰሩ የሶስት አመት የስራ ልምድ አስፈላጊ መሆኑ ስራ ፈጣሪ ከመሆን እንዳገዳቸውም ገልጸዋል። እነዚህን ጥያቄዎች ይዘን በጤና ሚኒስቴር ያነጋገርናቸው የሰው ሀብት ልማት ዳይሬክተር አሰግድ ሳሙኤል በአሁን ሰዓት ምንም እንኳን በቂ የሚባል የሰው ሀይል ባይኖርም ባለው የበጀት እጥረት የተነሳ ግን ያሉትንም ስራ ማስያዙ ላይ ተግዳሮት ገጥሞናል ይላሉ።
አጠቃላይ በሀገር በተለኛ አሁን ሰፋር ከሚባሉት ሀገራት ተጣነ ያለ ነው እና ከዛ አንጻር የሚጠበቅብን የጤና ባለሙያ በስብጥር በአይነት ስናነሳው ከተቀመጡ ግሎባል ስታንዳርዶች የዓለም የጤና ድርጅት ኤስዲጂ የሚባለው ኮሚትመንት ዩኒቨርሳል ሄልዝ ከቨሬጅ ከምንላቸው አንጻር የቀመጠውን ስታንዳርድ ሚኒመሙን የሚያሟላት ነው። አሁን እያደገ ካለው የጤና ፍላጎት በቂ ባለሙያ ያለን ብለን መናገር አንችልም። ጤና ባለሙያን ለመቅጠር የሚያስችል ፋይናንስ በደንብ ያደገ ስላልሆነ ባለሙያዎች ወደ ስራ ማስገባት ላይ ያው ተግዳሮት አለ።
በአጠቃላይ ያለውን ችግር እንደ ተቋም ማስተዋላቸውን የሚናገሩት ዳይሬክተሩ ከስራ እድል ፈጠራ ኮሚሽን ጋር በመሆን መፍትሄው ላይም እየሰሩ መሆናቸውን ይናገራሉ።
በመንግስት ተቋማት በመደበኛነት የሚሰሩ እንዳለ ሆኖ ከስራ እድል ፈጠራ ኮሚሽን ጋር በጋራ በመሆን የጀመርናቸው ስራዎች አሉ። የመጀመሪያው በተለይ በግሩፕ ደረጃ ጤና ባለሙያዎች አንድ ላይ ሆነው ስራ መስራት የሚችሉበት ቶሎ የሚባል ደግሞ ብዙዎቻቸው ሆነው መስራት የሚችሏቸው ስራዎች፣ ከዛ ውጭ ፕላዛ የሚባል የተለያዩ ለምሳሌ አተከራይቱ የተለያዩ የህክምና አገልግሎት የሚሰጡባቸው የቤት ለቤት ህክምና መስጠት የሚችሉባቸው የቴሌሄልት ህክምና አይነቶች መስጠት የሚችሉባቸው ስታንዳርዶች ተዘጋጅተዋል። ደረጃዎች ማለት ስለዚህ እነዚህ ደረጃዎች የተወሰኑት አልነበሩም። የግሩፕ የሶሎ ቅድም ያልኩት የፕላዛ የህክምና አይነቶች አዳዲስ ናቸው። እነዚህ ስታንዳርዳቸው ሬጉሌት የሚደረጉበት ልቋል። በቀጣይ ደስታ ይገባሉ። ይህ እንግዲህ ክስ ስለሚሆን በተለይ ወደ ስራ ያስተማሩ ሐኪሞች ሌሎችን ባለሙያዎች ወደ ስራ ለማስገባት ጥሩ ፕላትፎርም ይሆናል ብለን የምናስበው ይህንን በከፍተኛ ደረጃ የተሰራበት ከአዲስ ፈጠራ ኮሚሽን ጋር በጋራ ይሰራና
ከዚህ በተጨማሪም የህክምና ባለሙያዎቹ በተለያዩ የሀገሪቱ ክልሎች የሚወጡ የስራ ማስታወቂያዎች ላይ የቋንቋ መመዘኛ በመቀመጡ ምክንያት የስራ እድሉን ማግኘት አለመቻላቸውን ማንሳታቸውን ተከትሎ ዳይሬክተሩ ምላሻቸውን ሰጥተዋል።
እንግዲህ አሁን ያነሳሽን ጥያቄ በተመለከተ እንደ ፌደራል እንግዲህ መስሪያ ቤት በጤና ሚኒስቴር እንደዛ አይነት ስምሪት የለም። ስለዚህ እኔ አለ የሚባልበት ቦታ ካለ ሜቢ ደፍነት ጥያቄው እንደዛ አይነት ኮንሰርን በቀረባቸው ቦታዎች ቢቀር አይ ቲንክ ምን እንደሆነ ያለውን ምላሽ ማወቅ ይቻላል። ግን እንደ ጤና ሚኒስቴር እንደዚህ አይነት ምደባ አይደረግም። ምደባው ማንኛውም ጤና ባለሙያ ሐኪም፣ ሌላውን ባለሙያ በሁሉም የሀገሪቱ ክፍሎች መስራት የሚችልበት አሰራር ኖሮ እንዲሰራ ነው የተደረገ። ሚኒስቴር ከክልል ጤና ቢሮ ጋር በጋራ የሚሰራበት ፕላትፎርም አለ። በየጊዜው ከክልል ጤና ቢሮ ኃላፊዎች ጋር በተለይ አጠቃላይ በየክልሉ ያለውን የጤና ሁኔታ አሰራሮች፣ የመጣሉት ፖሊሲዎች፣ በየክልሉ ያሉት ተግዳሮቶች ላይ ዲስከስ ያደርግ። በዚህ ክልሎች አልባት እንደዛ ስፔሲፊክ የመጡ ነገሮች ካሉ አይ ቲንክ እንደዚ አይነት ኮንሰርን ከቀረበበት ቦታ ጋር ሞርፍ እንግዲህ ጥያቄውን ማቅረቡ እኔ አግባብ ነው ብያ።
ዶክተሩ አክለውም የጤና ሚኒስቴር የበጀት አቅሙን እስኪያሻሽል ድረስም ወደ ከፍተኛ ተቋማት ለሕክምና ትምህርት የሚገቡ ተማሪዎችን ቁጥር መቀነሱንም አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለቀደመው ዘገባ እናመሰግናለን። በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ የሚተላለፍ ወጣቶችን የሚመለከት መርሃ ግብርም ነው። የዛሬው እንግዳችን ቋንቋ በህዝቦች መካከል የተዘረጋ ድልድይ እንደሆነ ያምናሉ። ይህንን ለመደገፍ በማሰብ ደግሞ ከቋንቋ ጋር የተያያዙ ስራዎችን ለአመታት ሲያከናውኑ ቆይተዋል። የቅርብ ጊዜ እንቅስቃሴያቸው ማህበራዊ መገናኛዎችን ለቋንቋ ማስተማሪያነት ለመዋል ያለመ ነው። ራሳቸውን ካስተዋውቁም በኋላ ተያያዥ ጉዳዮችን ይጨዋወታለን።
ሙሉ ስሜ አምላኩ ቢክስ ሸቴ ይባላል። በስልጠና የእንግሊዝኛ መምህር ነበርኩኝ። በአዲስ አበባ ዩኒቨርሲቲ የመጀመሪያ ዲግሪ በውጭ ቋንቋዎች እና ስነ ጽሁፍ፣ እንዲሁም የሁለተኛ ዲግሪ እንግሊዝኛን እንደ ሁለተኛ ቋንቋ ማስተማር ወይም ቲቺንግ እንግሊሽ አዝ ፎሬን ላንጉጅ የሚሉ ዲግሪዎችን ሰርቻለሁ። ከዛ በእንግሊዝኛ አስተማሪነት ለብዙ ጊዜ አገልግዬ ነበር። የእንግሊዝኛ አስተማሪነቱን ስተወው ወደ ትራንስሌሽን ነው የዞርኩት። በፈረንጆቹ አቆጣጠር ከ2011 ጀምሮ ሰራ ነበር። ያው አሁንም እየሰራው ነው ያለሁት።
ዛሬ አገናኘን ማህበራዊ መገናኛዎችን በመጠቀም የሚሰጡት ቋንቋን የማስተማር አገልግሎት ይሁን እንጂ በተለይ ከትርጉም ስራ ጋር በተገናኘ አመታትን የተሻገረ ልምድ አለሁት። ካባ የተሰኘ ተቋሙ እንደ መሪ ቃል የተጠቀመውን ሀረግ ግርድፍ ትርጉም ላንሳ። ዚጋ ልምድ ያሰላል፣ ቋንቋዎች ድልድይ ይሆኑናል ይላል። ይህ ሀረግ እንዲስተላለፍ የፈለጉት መልእክት ምንድን ነው?
አብዛኛውን የህይወታችን ስሪት ልምድ ነው ብዬ አምናለሁ። እና አንድ ነገር ደጋግመን በሰራ ነው ቁጥር በዛ ላይ እየተካን እንሆናለን። እና ልምድ ያሰላል ስል ደጋግመን የምንሰራውን ነገር እየወደድ ነው የምንሰራውን ነገር የተሻለ እንሰራዋለን፣ እየሰላ ይሄዳል። ቋንቋ ድልድይ ነው ስል ደግሞ ከምንም በላይ እኔ ቋንቋ አድናቂ ነኝ። ሙያዬ ቋንቋ ስለሆነ ብቻ ሳይሆን ሁሉ ነገሩን ስንመለከተው የሰው ልጅ ዋና መገለጫ ዋና መሳሪያ ነው። ለመግባቢያነት አልፎ ማንነትን የሚወስን ነው። በቋንቋ ምክንያት ነው በዓለም ላይ የሚመጡ ልዩነቶችን እየተፈጠሩ ያሉት። አንድ ሰው የኔን ቋንቋ ሲናገር ከምንም በላይ እጆችን ዘርግቼ ይቀበለዋለሁ። በማላውቀው ቋንቋ ሲናገር ግን ጥርጣሬ ወይም ስጋት ነው የሚያድርብኝ እና ቋንቋ ድልድይ ነው። እንግሊዝኛ በመቻላችን ነው እዚህ ሀገር መጥተን እዚህ ሀገር የምንሰራው። እንግሊዝኛ ባንችል ይህን ያክል ጉዞ መጓዝ አንችልም እና ቋንቋ ድልድይ ነው። ትርጉም ስራ የምንሰራ ደግሞ የድልድዩ ገንቢዎች ነን።
ከዚህ ቀደም ለውጭ ሀገራት ሰዎች የሚሆኑ አጫጭር የቋንቋ ማስተማሪያዎችንና ለሕፃናት የሚሆኑ ታሪኮችንም አሳትመዋል። እነዚህም መጽሐፍት ማዘጋጀት ከሌሎች መጽሐፍት የተለየ የሚጠይቀው የዝግጅት ጥንቃቄ አለው ወይ? የዝግጅት ሂደት ውስጥ ምን ይመስላል?
እግዚአብሔር ይስጥልኝ ስላነሳኸው። ሁለቱ የተለያዩ መጽሐፍቶች ናቸው። አንደኛው በግሌ የሰራሁት ገበያ ላይ ያለው አማርኛን እንደ ውጭ ቋንቋ የውጭ ዜጎች እንዲማሩት እንደገና ቅድም እንዳልኩት በዚህ ሀገር አዶፕት ተደርገው ከሀገራቸው ከቤተሰቦቻቸው ርቀው ያሉ ቋንቋቸውን እንዲማሩ ወይም ደግሞ የኢትዮጵያን የሆነ ነገርን እንዲማሩ የሚረዳ አማርኛ መማሪያ መጽሐፍ ሲሆን አማሪክ ፎር ፎሬነርስ አንድ ኢትዮጵያን ዳያስፖራ ብዬ መግቢያው በእንግሊዝኛ ልክ አስተማሪው በእንግሊዝኛ እንደሚያብራራ ሆኖ አማርኛ ቀስ በቀስ እየጨመረ መሄድ መጀመሪያው አካባቢ በብዛት በእንግሊዝኛ እየገለጸ ከዛ ወደ መሀል እያወቁ እየገባቸው ሲሄድ አማርኛ እየበዛ መሄድ የተለየ መጽሐፍ ነው። እሱ amazon.com ላይ ይገኛል። እዚህ ኮሎራዶ ውስጥ ደግሞ በሀበሻ ስቶሮች ውስጥም አለ። ሁለተኛው ደግሞ በበጎ ፈቃድ የምሰራው ነው። ምንም የሚከፈለኝ አይደለም። ሁለተኛው Open Hearts Big Dreams የሚባል ተቀማጭነቱን እዚህ አሜሪካ ያደረገ የበጎ አድራጎት ድርጅት የልጆችን መጽሐፍ በእንግሊዝኛና በአማርኛ በእንግሊዝኛና በኦሮምኛ በእንግሊዝኛና በትግርኛ እንዲሁም በሌሎች የኢትዮጵያ ቋንቋዎች ባይሊንጓል አድርገው እያሳተመ ወደ ኢትዮጵያ ያሰራጫል እና ለዛ ከ2017 ጀምሮ እስካሁን ድረስ ከመቶ መጽሐፍት በላይ አሳትመዋል። ከነዛ ውስጥ ያው ሌሎች ትራንስሌተሮችም ሌሎች ተርጓሚዎችም አሉ። ሲጀምሩ ጀምሮ አብሬ ነበርኩኝ። ሌሎችንም የትግርኛ የኦሮምኛም ተርጓሚዎች እንዲያገኙ አድርጌ በበጎ ፈቃድ የምሰራው ነው ያን የሁለተኛው የመጽሐፍት አይነት።
በቅርቡ ደግሞ ማህበራዊ መገናኛዎችን በመጠቀም የቋንቋ ትምህርት የሚሰጥ አገልግሎት ጀምሯል። ይህን አገልግሎት ለመጀመር ምን አነሳሳውት?
ሁለት ነገሮች ናቸው። የመጀመሪያው ቅድም እንዳልኩት አማርኛ ኢትዮጵያን ጀምሮ አስተምር ነበር። ለምሳሌ ለቮለንቲርስ የኮሪያን የእርዳታ ድርጅት ሰራተኞች ኮይካ የሚባል ድርጅት ኮሪያውያንን ወደ ኢትዮጵያ ሲያመጣ፣ አሜሪካውያን ብሪቲሽዎች ወደ ኢትዮጵያ ሲመጡ ቋንቋውን በተወሰነ ደረጃ ለመማር ይፈልጋሉ እና እዛ ጀምሮ አስተምር ነበር። ከዛ በኋላም እንዲሁ በተለያዩ አጋጣሚዎች አስተምር ነበር እና ይሄንን ኮቪድ ሲመጣ ደግሞ ሁሉም ነገር ሲዘጋጋ እና ቤት ስንቀመጥ ይሄን የምሰራውን ነገር በዩቲዩብ እስኪ ልሞክር በዩቲዩብ ልጀምር ብዬ ልክ የዛሬ ዓመት አካባቢ ነው የጀመርኩት። የተወሰኑ ነገሮችን እየቀደው ልክ ማስተምረውን ማቴሪያሎች መጽሐፍን ተጠቅሜም በመጀመሪያ አካባቢ ምናልባት ሁለት ቪዲዮዎች መጽሐፍን ማስተዋወቅ ነበር የጀመርኩት። እየገፋ መጥቶ አሁን በቅርቡ ደግሞ ለልጆች መጽሐፍ ማንበብ ጀምር ያለው ዩቲዩብ ላይ።
ከማህበራዊ መገናኛ ሰዎች ጋር የሚያገናኙት አዲስ አሰራር ይዘው ብቅ ሲሉ ምን አዲስ ነገር ተማሩበት? ምንስ ፈታኝ ሆነብዎት?
እውነት ነው፣ ፈታኝ ነው። በተለይ የቴክኖሎጂ ጉዳይ ከልጅነት ይዘነው ያልመጣነው ነገር ወይም ደግሞ እንደ ሙያ የያዝነው ስላልሆነ ቪዲዮውን ለመቅዳት ከበድ የሚሉ ነገሮች ነበሩት። ቴክኒካሊ ጥራቱን ለመጠበቅ ግን በሂደት ነው እየተሻሻለ የሚመጣው። የመጀመሪያ ለሶስት ቪዲዮዎች ምንም ጥራት ያልነበራቸው በፍሪ አፕ ተጠቅሜ ነበር። ከዛ በኋላ ቅድም እንዳልነው ተሞክሮ ልምድ ያሰላል፣ ኤክስፒሪየንስ ሻርፕንስ ነው። ደጋግሜ በምሰራበት ሂደት ብዙ ነገሮችን ተማርኩኝ። በነፃ ተጠቀምበት የነበረውን አፕ ከፍዬ የተሻለ አፕግሬድ አድርጌ እንደገና ደግሞ ከሰራኋቸው ጥራቱን እያየውኝ ከዛ በተሻለ ነገሮችን እያስተካከልኩኝ የመማሪያ ሂደት ነው። ለራሴም እየተማርኩበት ያለ ነገር ነው።
እንግዲህ እርስዎ ነዋሪነቶ በዩናይትድ ስቴትስ ነው። በርካታ ትውልድ ኢትዮጵያውያን የሚኖሩበት ሀገር እንደሆነ ይታወቃል። የሀገራቸውን ቋንቋ ለመማር ያላቸው ዝግጁነት ምን ያክል ነው? እርስዎ በሚያዘጋጃቸው ማስተማሪያዎች ዙሪያስ ምን አስተያየት ሰጥተውት ያውቃሉ?
አገሩ ብዙ ኢትዮጵያውያን አሉበት። ልጆች አማርኛን ወይም የሀገራቸውን ቋንቋ የሚማሩበት አጋጣሚ ብዙ የለም። ብዙ ወላጆች አስተያየት ሰጥተውኛል። በተለይ አሁን ያዘጋጀሁት መጽሐፍ ማንበብ መጽሐፍ ለቻሉ ከፍ ላሉ ልጆች ነው። ትምህርት ቤት ለገቡ እንግሊዝኛው ገብቷቸው እንግሊዝኛው በሚለው መሰረት አማርኛውን ለመማር የሚችሉ ልጆች እንዲጠቀሙበት ሆኖ የተዘጋጀ ነው። ትንንሽ ልጆች ደግሞ በእድሜ ትምህርት ቤት ገና ላልገቡ ከቤት ጀምረው አሁን የሚማሩበት መጽሐፍ ቢዘጋጅ የሚል አስተያየት ሰጥተውኛል። እንደገና እዚህ አሁን ዩቲዩብ ላይም በጀመርኩት ጥሩ ማበረታቻ ነው እያገኘሁ ያለሁት። ምክንያቱም በተለይ ዩቲዩቡ ልጆች ብዙ ጊዜ ኤሌክትሮኒክስ ላይ ናቸው፣ ስልክ ላይ፣ አይፓድ ላይ፣ ታብሌት ላይ ናቸው ብዙውን ጊዜ የሚያሳልፉት እና በዛ መንገድ እንዲማሩ ስለሚረዳቸው በጣም ጥሩ አስተያየት ነው እየተሰጠኝ ያለው። አበረታች ነው። ምክንያቱም ይህን ለመደገፍ ተቋማት የሉም። እንደገና ደግሞ ጊዜም በራሳቸው እንዳያስተምሩ ወላጆች ጊዜውም የላቸውም የሚታወቅ ነው።
ከመለየታችን በፊት እንግዲህ አሁን ወደ ማህበራዊ መገናኛዎቹ ዞር ብለው በሱ መንገድ ቋንቋ ለማስተማር ጥረት እያደረጉ ነው። በመጪ ዘመን ይህን አገልግሎት ለማሳደግና ለማስፋፋት ያሰቡት እቅድ አለ ወይ?
አዎ ያው እንደ ተደራቢ ስራ ስለሚሰራ ይሄ ቅዳሜ ተጠብቆ ወይም ደግሞ ከስራ ሰዓት ውጪ የሚሰራ ስራ ስለሆነ ጊዜ ይፈልጋል። ሰው ያቅዳል፣ እግዚአብሔር እና ጊዜ ስራውን ይሰሩታል። ከዛ አንጻር የዩቲዩብ ቻናል አለኝ። እንዲሁ ደግሞ የቴሌግራም ቻናል እየከፈትኩ ነው። የህፃናት መጽሐፍትን እየመረጥኩኝ እያሰባሰብኩኝ በዩቲዩብ ላይ እያነበብኩ ህፃናት አብረው እንዲያነቡ በሁለቱም ነው የሚሆነው። በድምፅ አነባለው፣ እነሱ ደግሞ ገጹን ያያሉ፣ አብረው ይከተሉኛል። እንደዛ እያደረግኩ በዛ ላይ ለመግፋት አስባለሁ። እንዲሁ ደግሞ ጊዜውና አቅሙ ካለኝ የልጆች መጽሐፍት ተጨማሪ መጽሐፍትን መጽሐፍ መተርጎም ፍላጎቴ ነው።
እጅግ በጣም አመሰግናለሁ አቶ አምላኩ ቢክስ ስለ ትርጉም ስራ እንዲሁም ደግሞ በቅርቡ ስለጀመሩት የበይነ መረብ ላይ ወይንም የማህበራዊ መገናኛዎች ላይ የቋንቋ ማስተማር አገልግሎት ለአድማጮች ሳጋሩልን በእጅጉ አመሰግናለሁ። ቀሪ ዘመኑ ሁሉ በስኬት እንዲታጀብ እመኝልዎታለሁ።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
አብራችሁን ስላመሻችሁ በእጅጉ ደስ ብሎናል። ሀብታሙ ስዩም መሰናዶውን በመምራት፣ ኤልያስ አስማረ ደግሞ ቅንብሩን በመከወን አብረናችሁ አምሽተናል። የነገ ሰው ይበለን። ደህና እደሩ።